ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሐምሌ 18 2011 ዓመተ ምህረት ስርጭታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰለሞን አባተና
ቆንጂት ታዬ ነን። የደቡብ ክልል መሪዎች አስቸኳይ ስብሰባ ተቀምጠዋል።
ይሄ አሁን ምን ማለት ነው? መውጫ መንገዱስ ምንድነው የሚለውን ጉዳይ በደንብ ተገንዝቦ ከመምራት ውጪ የተከፈቱ የተስፋ መስኮቶችን ትላልቅ በሮች ለማድረግ የሚያስችል እድል መፍጠር አይቻልም ማለት ነው። ከዚህ ውጪ
የሰላም ሚኒስትርና የደኢደን ሊቀመንበር ወይዘሮ ሙፈሪያት ካሚል ናቸው የሰማችኋቸው። ዘገባውን በአብይ ርዕስ ይዘናል።
ጅምላ እስራት፣ ማሳደድና ማስፈራራት በአስቸኳይ ይቁም ሲሉ 7 የፖለቲካ ፓርቲዎች ጠየቁ።
እየተፈጸመ ያለው የጅምላ እስራት፣ ማሳደድ፣ ማስፈራራት በአስቸኳይ ቁሞ ህግና ስርዓትን የተከተለ አሰራር እንዲሰፍን እየጠየቁ የሟቾች ሁኔታ በገለልተኛ ወገን ተጣርቶ በማያሻማ መልኩ ለኢትዮጵያ ህዝብና
የመኢአድ ተቀዳሚ ምክትል ሊቀመንበር አቶ አብርሃም ጌጡ ናቸው የሰማናቸው። በመጽሔት ዘገባ አለን።
የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። @ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። በአሃዱ ራዲዮ 94.3 ላይም በቀጥታ ልታዳምጡን ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት አሰማናለች።
በሐዋሳ ከተማና በደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል የተለያዩ አካባቢዎች ተፈጥሮ ከነበረው የጸጥታ መደፍረስ ጋር በተያያዘ ባለስልጣናትን ማገዱን የክልሉ ገዢ ፓርቲ የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደኢህዴን የስራ አስፈጻሚ ኮሚቴ አስታውቋል። እገዳው የተጣለባቸው የሐዋሳ ከተማ አስተዳደር እንዲሁም የሲዳማና የሀዲያ ዞኖች አስተዳደሮች የፊት አመራር አባላት መሆናቸውን ንቅናቄው ዛሬ በወጣው መግለጫ ገልጿል። ድርጅቱ ከስልጣን አግጃቸዋለሁ ያላቸውን ባለስልጣናት ማንነትና ቁጥር አልገለጸም። በሌላ በኩል ድርጅቱ ከከፍተኛና መካከለኛ አመራሮቹ ጋር በሐዋሳ ከተማ ዛሬ መምከር ጀምሯል። በምሽቱ አብይ ርዕስ ዝርዝሩን እናቀርባለን። ኢትዮጵያ ውስጥ እየተፈጸመ ነው ያሉት ጅምላ እስራት፣ ማሳደድና ማስፈራራት በአስቸኳይ እንዲቆም የመላ ኢትዮጵያ አንድነት ድርጅት መኢአድና የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓን ጨምሮ 7 ፓርቲዎች ጠይቀዋል። ደቡብ ኢትዮጵያ ውስጥ ከሚነሱ የክልል ጥያቄዎች ጋር በተያያዘ በንጹሃን ዜጎች ላይ ግድያ፣ ዝርፊያና ወከባ የፈጸሙ ወገኖች ሕግ ፊት ይቅረቡ ሲሉም ፓርቲዎቹ ጥሪ አሰምተዋል። በመጽሔት ክፍለ ጊዜ ዘገባ ይኖረናል። የአማራ ክልል ጠቅላይ ፍርድ ቤት በአቶ በረከት ስምዖንና በአቶ ታደሰ ካሳ ላይ ብይን ለመስጠት ለመስከረም 30 ቀጠሮ ሰጥቷል። አስቴር ምስጋናው ከባህር ዳር ዘገባ ልካለች።
የክልሉ አቃቢ ሕግ በእነ አቶ በረከት ስምዖንና አቶ ታደሰ ካሳ ላይ የቀረበውን የሰነድ ማስረጃ መርምሮ ብይን ለመስጠት ለዛሬ ለሐምሌ 18 2011 ዓ.ም ተመረጠ ቀጠሮ ሰጥቶ የነበረ ቢሆንም የቀረቡት ማስረጃዎች በሀገሪቱ የስራ ቋንቋ በአማርኛ ያልቀረቡና በተለይ ደግሞ ከዳሽን ቢራ ፋብሪካ የሽያጭ ስምምነት ጋር በተያያዘና ሌሎች ሰነዶች የተጻፉት በእንግሊዘኛ ቋንቋ በመሆናቸው ፍርድ ቤቱ ሰነዶችን መርምሮ ውሳኔ ለመስጠት አለመቻሉን ዛሬ በዋለው ችሎት አስታውቋል። አቃቢ ሕግ ያቀረባቸውን የሰነድ ማስረጃዎች እስከ መስከረም 22 ተርጉሞ እንዲያቀርብ ችሎቱ ትዕዛዝ የሰጠ ሲሆን የተተረጎሙ የሰነድ ማስረጃዎችን መርምሮ ብይን ለመስጠት ደግሞ ለመስከረም 30 ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን። የአማራ ክልል ምክር ቤት ለአራት ቀናት ሲያካሄድ የቆየውን ጉባኤ የክልሉን የጸጥታ ኃላፊና የዳኞችን ሹመት በማጽደቅ አጠናቋል። ይህንንም ዘገባ በመጽሔት ክፍለ ጊዜ አካተናል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኬንያ ፕሬዝዳንት ኡሁሩ ኬንያታ አዲስ የገንዘብ ሚኒስትር ሾመዋል። ፕሬዝዳንቱ በሙስና ወንጀል ተጠርጥረው ከኃላፊነታቸው የተነሱትን ሄንሪ ሮቲችን በቀድሞ የማርሳቢት ግዛት አስተዳዳሪ ነው የተኳቸው። ገልሞ ዳዊት ዝርዝሩን ይዟል።
ባለፈው ማክሰኞ የኬንያ ገንዘብ ሚኒስቴር በሙስና ቅሌት በፖሊስ ቁጥጥር ካዋሉ በኋላ ፕሬዝዳንት ኬንያታ አዲስ የገንዘብ ሚኒስትር ሹመዋል። አዲሱ ካቢኔ ሚኒስትር ኡሁሩ ኬንያታ ናቸው ሲሆኑ ከ2006 እስከ 2007 በፓርላማ አባልነት፣ ከ2009 እስከ 2012 በተባበሩት መንግስታት የኬንያ ልዩ መልእክተኛ፣ ከ2013 እስከ 2017 ደግሞ የሰሜን ኬንያ መርሳቢት ግዛት አስተዳዳሪ በመሆን አገልግለዋል። ከየካቲት 2018 ዓ.ም ተመረጠ የምሮ የኬንያ ሰራተኛ ጉዳይ ሚኒስትር ሆኖ ሲያገለግሉ ቆይተው በኬንያ አስተዳደር የገንዘብ ሚኒስትርነት ስራን እንዲመሩ ትላንት ተሹመዋል። ሚስተር ያታኒ ለኬንያው ሲቲዝን ቴሌቪዥን ሲናገሩ ሹመቱን በአክብሮት ይቀበላሉ ብለዋል።
የሀገሪቱ ፕሬዚዳንት ለዚህ ታማኝነትን ለሚጠይቅ ቦታ ስላመኑኝ ሹመቱን በአክብሮት ተቀብያለሁ። በተቻለኝ አቅሜ የሚጠበቅብኝን ኃላፊነት ለመወጣት ኬንያውያንን በሐቅ ለማገልገል እሰራለሁ።
ሚስተር ያታኒ አክለው ያገሩ ገንዘብና ሀብት በተገቢ ቦታ እንዲውል እንደምጥሩ፣ ፕሬዝዳንቱ የሰጧቸውን ኃላፊነትም በአግባቡ በስራ ላይ አውለዋለሁ ሲሉ ቃል ገብተዋል። በግድብ ግንባታ 180 ሚሊዮን ዶላር በማባከን በሙስና ተጠርጥረው ከሀገሩ ገንዘብ ሚኒስትር ጋር ፍርድ ቤት የቀረቡት የሚስተር መስሪያ ቤቱ ዋና ጸሐፊ ካማውቱገም ከስራቸው ተሰናብተዋል። ፕሬዝዳንት ኬንያታ በአዲስ መልክ በሰየሙት የገንዘብ ሚኒስትር ካቢኔ የመዋለ ንዋይ ባለሙያ ጁሊየስ ሙንዚሙዊን የገንዘብ ሚኒስትር ዋና ጸሐፊ አድርገው ሹመዋቸዋል። የማርሳቢት ግዛት ተወላጁ አዲሱ የገንዘብ ሚኒስትር ሚስተር ያታኒ የ25 ዓመት የህዝብ አገልግሎት፣ የዲፕሎማሲና የአስተዳደር ልምድ ያላቸው፣ በዩናይትድ ስቴትስ እንዲሁም በእንግሊዝ ትምህርታቸውን የተከታተሉ እንደሆኑም ተነግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞን እናመሰግናለን። የሱዳን የጦር ኃይል ከከሸፈ የመፈንቅለ መንግስት ሙከራ በተያያዘ የጦር ሰራዊቱን ዋና አዛዥና ሌሎች በርካታ ከፍተኛ መኮንኖችን በቁጥጥር ስር ማዋሉን አስታውቋል። የጦር ኃይሉ ትናንት ረቡዕ ማታ ባወጣው መግለጫ የጦር ኃይሎች ጠቅላይ ኤታማዦር ሹሙን ጀነራል ሐሺም አብደል ሙታሊብ ባባካርና ቢያንስ 12 ሌሎች ከፍተኛ መኮንኖችን አስረናል ያለው። የመንግስቱ የዜና አገልግሎት ሱና ባሰራጨው ዜና የብሔራዊ ስለላና ጸጥታ አገልግሎት፣ እስላማዊ ንቅናቄና የብሔራዊ ኮንግረስ ፓርቲዎች መሪዎች ከመፈንቅለ መንግስቱ ሴራ በተያያዘ ተወንጅለዋል ያለው። ሱዳን ውስጥ መፈንቅለ መንግስት ተሞከረ ሲባል በዚህ በሐምሌ ወር ብቻ ሁለተኛ ጊዜ መሆኑ ነው። የረጅም ጊዜው የሀገሪቱ መሪ ኦመር አልበሽር ባለፈው ሚያዝያ ወር ከስልጣን አስወግዶ መሪነቱን የያዘው ወታደራዊ ምክር ቤት እንደ አውሮፓውያን አቆጣጠር ሐምሌ 11 ቀን በተጠነሰሰ የመፈንቅለ መንግስት ሴራ ባለው 16 ስራ ላይ ያሉና ጡረታ ላይ የሚገኙ ወታደራዊ መኮንኖችን አስረናል ማለቱ ይታወሳል። ትናንትና የታሰሩት ጀነራል ባባካር አምባገነኑ መሪ አልበሽር ከስልጣን ከተወገዱ ከጥቂት ቀናት በኋላ ነበር የጦር ኃይሎች ኤታማዦር ሹም ሆነው የተሾሙት። በትናንትናው ዕለት ዩናይትድ ስቴትስ ተወካዮች ምክር ቤት ኮሚቴዎች ፊት ቀርበው የምስክርነት ቃል የሰጡት የቀድሞው ልዩ አቃቤ ሕግ ሮበርት ሞለር ባለፈው ፕሬዝዳንታዊ ምርጫ የሩሲያን ጣልቃ ገብነት አስመልክቶ የተካሄደው ምርመራ ፕሬዝዳንት ትራምፕን ምርመራውን ለማደናቀፍ አድርገዋል ከተባለው ሙከራ ነጻ አላደረገም ሲሉ አስታውቀዋል። ሩሲያ በምርጫው ዶናልድ ትራምፕን ለመጥቀም በማህበራዊ መገናኛና በዊኪሊክስ በተከናወነ የመረጃ ስርቆት አማካይነት ሙከራ አድርጋለች ብለዋል ሮበርት ሞለር።
First, our investigation found that the Russian government interfered in our election in sweeping and systematic fashion.
በምርመራችን መጀመሪያ የደረስንበት የሩሲያ መንግስት በምርጫችን ውስጥ በስፋትና በተቀናጀ መንገድ ጣልቃ መግባቱን ነው። ሁለተኛ ደግሞ የትራምፕ የምርጫ ዘመቻ አባላት ሩሲያ ባደረገችው የጣልቃ ገብነት ተግባራት መመሳጠራቸውን በምርመራችን አላረጋገጥንም።
ልዩ አቃቤ ሕግ በሰጡት የመስከረነት ቃል ፕሬዝዳንቱ ስልጣን ላይ ያሉ በወንጀል ቢፈለጉ ሊከሰሱ አይችሉም ብሎ ውሳኔ የሰጠው መርማሪ ቡድናቸው የዚህ ድምዳሜ ላይ የደረሰው ለረጅም ጊዜ በሚሰራበት የፍትህ ሚኒስቴር ፖሊሲ መሰረት መሆኑን ገልጸው፣ ነገር ግን የሳቸው የምርመራ ድምዳሜ ፕሬዝዳንቱን ከጥፋት ነጻ እንዳላደረገም አያይዘው አስታውቀዋል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ በናይል ሳት ቪኦኤ 24 በፌስቡክ ላይቭም አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሐምሌ 18 2011 ዓ.ም ምሽት ፕሮግራም ነው። በአሃዱ ራዲዮ 94.3 ላይም በቀጥታ እንገኛለን።
ኢትዮጵያና ዩናይትድ ስቴትስ የጋራ ወታደራዊ ልምምድ እያካሄዱ ናቸው።
What is going on out here at this training center is part of a larger exercise that includes
ይህ ልምምድ የግዙፍ ስልጠና አንዱ አካል ነው። አዲስ አበባ ውስጥ ወታደራዊ አዛዦች የሚሳተፉበት የኮማንድ ፖስት ልምምድን ያካትታል።
በአፍሪካ የዩናይትድ ስቴትስ ወታደራዊ ኃይል አዛዥ ሜጀር ጀነራል ክላውተር ጊረን ድምጽ ነው የሰማነው። ከሁርሶ ዘገባ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በሐዋሳ ከተማና በደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል የተለያዩ አካባቢዎች ተፈጥሮ ከነበረው የጸጥታ መደፍረስ ጋር በተያያዘ ባለስልጣናትን ማገዱን የክልሉ ገዢ ፓርቲ የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደኢህዴን የሥራ አስፈጻሚ ኮሚቴ አስታውቋል። እገዳው የተጣለባቸው የሐዋሳ ከተማ አስተዳደር እንዲሁም የሲዳማና የሃዲያ ዞኖች አስተዳደሮች የፊት አመራር አባላት መሆናቸውን ንቅናቄው ዛሬ ባወጣው መግለጫ ገልጿል። ድርጅቱ ከስልጣን አግጃቸዋለሁ ያላቸውን ባለስልጣናት ማንነትና ቁጥር አልገለጸም። በሌላ በኩል ድርጅቱ ከከፍተኛና መካከለኛ አመራሮቹ ጋር በሐዋሳ ከተማ ዛሬ መምከር ጀምሯል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ ዘገባ ልኳል።
ድርጅቱ ዛሬ ባወጣው መግለጫ እንዳስታወቀው የታገዱ ስራ ኃላፊዎች የሐዋሳ ከተማ አስተዳደር የሲዳማ ዞንና የሃዲያ ዞን ሹመኞች ከመንግስትና ከድርጅት ኃላፊነት የታገዱ ሲሆን የወላይታና የከፋ አመራሮችን ማስጠንቀቂያ ተሰጥቷቸዋል። ድርጅቱ ይህን ውሳኔ ያስተላለፈው ሰሞኑን በክልሉ ተፈጥሮ የነበረውን ጸጥታ ችግር ተከትሎ ባካሄደው አስቸኳይ አጣሪ ኮሚቴ ጉባኤ ሲሆን የስራ ኃላፊዎቹ የታገዱበትና ማስጠንቀቂያ የተሰጣቸው በክልሉ ተፈጥሮ በነበረው የጸጥታ ችግር ውስጥ እጃቸው አለ በማለት መሆኑን ገልጿል። ከመንግስትና ከድርጅት ኃላፊነት የታገዱ ኃላፊዎች በስማቸው ያልገለጠው መግለጫ የተኳቸውንም ግለሰቦች አይዘረዝርም። ድርጅቱ በክልል የተነሱ በክልል መደራጀት ጥያቄዎች እንደተጠናና በህግ አግባብ ለመመለስ ከስምምነት የደረሰ ቢሆንም ከድርጅቱና ከመንግስት ውሳኔ በተቃራኒ የተፈጸሙ የህገ መንግስታዊ ድርጊት ተከትሎ በሲዳማ ዞን በሰው ህይወት በአካልና በንብረት እንዲሁም በስነ ልቦና ላይ አሳዛኝና ኢሰብአዊ ድርጊት ተፈጽሟል ብሏል። በመሆኑም ድርጅቱ ድርጊቱን እንደሚያወግዝም ገልጿል። የጥቃቱ ሰለባ የሆኑትንም መልሶ የማቋቋም ስራ በአስቸኳይ እንደሚሰራ አቋም መያዙን አትቷል መግለጫው። በጥፋቱ የተሳተፉ ያስተባበሩና የመሩ አካላትን ከክልሉ ህዝብ ጋር ተባብሮ በመለየት በህግ ተጠያቂ ለማድረግ የተጀመረው ተግባራት ተጠናክሮ እንዲቀጥልና ከፍጻሜ እንዲደርስ በጥብቅ እንደምሰራ ማረጋግጧል። በሌሎችም የክልሉ አካባቢዎች የተስተዋለ ያለው ስርዓት አልበኝነት በክልሉ ያለ መረጋጋት እንዲፈጠር ምክንያት በመሆኑ በአስቸኳይ እንዲቆምና የህግ የበላይነት ለማረጋገጥ አቋም መያዙን ማስታውቋል። ስርዓት አልበኝነት በህዝብ ጥያቄ ሽፋን ህገ መንግስታዊ ስርዓት ለመናድ የሚደረግ ጥረት የክልሉን ህዝብ ደህንነት ስጋት ውስጥ ያስገባ በመሆኑ በፌደራል ወታደራዊ እዝ ስር እንዲተዳደር መወሰኑም ይታወሳል። በክልሉ የሚከሰቱ የጸጥታ ችግር በዋናነት ከድርጅቱ አመራርና ስርዓት ጋር የተያያዘ መሆኑን ድርጅቱ መገምገሙን የሚገልጸው መግለጫ ሰሞኑን በክልሉ የተፈጠረውም ችግር የሹመኞች ሚና የጎላ መሆኑን አትቷል። ከመንግስትና ከድርጅት ስልጣን ከታገዱት በተጨማሪ የህዝቡ ደህንነት አደጋ ላይ እንዲወርቅ የተደረገውን እንቅስቃሴ በመገምገም በተመሳሳይ ከኃላፊነታቸው አግዷቸዋል። በወላይታ ዞንም ከመሪ ውጪ የተደረጉ የተባሉ እንቅስቃሴዎችም በአስቸኳይ እንዲቆሙ አሳስቦ በከፋ ዞንም ተካሄደ ያላቸውን ድርጊቶች የህግ ተጠያቂነት የሚያስከትሉ መሆናቸውን ገልጿል። በቀጣይም የድርጅቱ ማዕከላዊ ኮሚቴ የህዝብ ጥያቄ ህግና ስርዓት ብቻ ተከትሎ መነሳትና መስተናገድ እንዳለበት ጠቅሶ የክልሉ ህዝብ ከዚህ ውጪ የሚደረጉ እንቅስቃሴዎችን እንዲከላከልና እንዲያጋልጥ ጥሪ አስተላልፏል። በተመሳሳይ ዜና ድርጅቱ ዛሬ ክልል አቀፍ ጉባኤውን በዋሳ ከተማ ማካሄድ መጀመሩን የኢትዮጵያ ዜና አገልግሎት ዘግቧል። የጉባኤው ዓላማ በአግራውና ክልላዊ የፖለቲካና ጸጥታ ጉዳዮች እንዲሁም ክልሉን የመራ የሚገኘውን የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ድርጅት አቋም ዙሪያ መወያየት እንደሆነ የድርጅቱ ሊቀመንበርና የኢትዮጵያ የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል አብራርቷል።
የመድረኩን ዓላማ በተመለከተ ሁለት ዋና ዋና የሚባሉ ዓላማዎች ያሉት መድረክ ነው። በመሰረታዊነት የመጀመሪያው ሀገራዊና ክልላዊ ፖለቲካና የጸጥታ ጉዳዮችን በተመለከተ ውይይት ማካሄድ ይሆናል። በጉዳዩ ላይ ግልጽነት ፈጥሮ ወቅቱ የሚጠይቀውን አመራር ለማረጋገጥ የሚያስችል መፍጠር ነው የመድረኩ ዋና ዓላማ።
ሁለተኛውን ዓላማ ሲያብራሩ ሊቀመንበሯ በድርጅቱ ጠንካራ እንደካማ ጎን እንዲሁም በቀጣይነት ዙሪያ በመነጋገር የህዝቡን የልብ ትርታ በሚገባ የሚያዳምጥ ከጉዳትና ከጥቅም አንጻር መርምሮ የሚሰራ መሪ ድርጅት መገንባት እንደሚገባ ተናግሯል። ፍጹም የሆነ ህዝበኝነት ሳይሆን ህዝባዊነትን ማጠናከር በሚያስፈልግ ወቅት ላይ እንደሚገኙ ጠቅሰው የህዝቡ ችግር የሚፈታው ጠንካራ ድርጅት በመገንባት እንደሆነም ተናግሯል።
ባለፉት አመታት በየለቱ ያስተናገድናቸው የቆየናቸው የተስፋ መስኮቶችም የተስፋውን መስኮት ተከትለው ደግሞ የመጡ ተግዳሮቶችን ያስተናገድን ነው የቆየነው። ይሄ አሁን ምን ማለት ነው? መውጫ መንገዱስ ምንድነው የሚለውን ጉዳይ በደንብ ተገንዝቦ ከመምራት ውጪ የተከፈቱ የተስፋ መስኮቶችን ትላልቅ በሮች ለማድረግ የሚያስችል ድል መፍጠር አይቻልም ማለት ነው። ከዚህ ውጪ ሁኔታው የሚወሰነው እኛ ልንሰጥ በሚንችለው አመራር ልክ ነው።
ዛሬ በጠበቀ ፍተሻ ተጀምሮ የዲሄደን ጉባኤ ከአራት እስከ 6 ቀን ይቆያል ተብሎ የሚጠበቅ ሲሆን የውጭ ሚዲያ ጋዜጠኞች ጉባኤውን እንዳይዘግቡ ተከልክለው ከበር ተመልሰዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘርጂዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ክቡራትና ክቡራን አድማጮች ከአሜሪካ ድምጽ መጽሔትን ነው ያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ።
እዚያው ደቡብ እንቆያለን ትንሽ። የደቡብ ክልልን ቀጣይ አከላለልና እጣ ፈንታ በተመለከተ የተለያዩ አማራጮች የቀረቡበት ጥናት ውጤት ዛሬ በምሁራን ውይይት ተደርጎበታል። ደቡብ ክልል አንድ ሆኖ እንዲቀጥል ማድረግ የመጀመሪያና የተሻለ አማራጭ ተብሎ በጥናቱ ቀርቧል። በጥናቱ በሁለተኛ አማራጭነት የቀረበው ደግሞ በምትኩ ከሁለት እስከ አምስት የሚደርሱ አዳዲስ ክልሎችን መፍጠር ነው። እስክንድር ፍሬው በዛሬው ውይይት ላይ ተሳታፊ የነበሩ ምሁራን የሰጡትን አስተያየት የያዘ ዘገባ ይዟል።
በደቡብ ብሔር ብሔረሰቦችና ሕዝቦች ክልል የተለያዩ ዞኖች እየተነሱ ባሉ ጥያቄዎች ምክንያት የወደፊቱ ነገር ግልጽ አይደለም። የ21 ዞኖች፣ የ3 ልዩ ወረዳዎችና የ209 ወረዳዎች ቀጣይ ዕጣ ፈንታ በንጥልጥል ላይ ነው። ከ22 ሚሊዮን በላይ የክልሉ ነዋሪዎችም ሂደቱን በትኩረት ይከታተላሉ። ከ21 ዞኖች 10ሩ የክልልነት ጥያቄ ያቀረቡበት የዚህ የኢትዮጵያ ክፍል ፈተና ቀላል አይመስልም። የክልሉ ገዢ ፓርቲ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን በሳይንሳዊ መንገድ አስጠናሁት ያለው ያከላለል ጥናት ይፋ የተደረገውም በዚህ ሁሉ መሃል ነው። 20 አባላትን ያካተተው የምሁራን አጥኚ ቡድን የክልሉን ነዋሪዎች ፍላጎትና ሌሎች ሁኔታዎችን ከግምት ያስገቡ ያላቸውን 3 አማራጮችን ያቀረበው። አንደኛውና የተሻለው አማራጭ ደቡብ ክልልን ባለበት በአንድነት ማስቀጠል ነው ብሏል። ይህ ካልሆነ ግን ሁለተኛው አማራጭ ከሁለት እስከ 5 የሚደርሱና በርካታ ማዕከላት ያሏቸውን አዳዲስ ክልሎች መፍጠር መሆኑን አመልክቷል። ሶስተኛው አማራጭ ደግሞ የአገሪቱ የፖለቲካ ሁኔታ እስኪረጋጋ የክልል ጥያቄዎችን ማቆየት ነው። የጥናቱ ውጤት የቀረበላቸው ምሁራን ታዲያ ጥያቄዎችን ጠይቀዋል፣ የተለያዩ አስተያየቶችን ሰንዝረዋል። የክልሉ ገዢ ፓርቲ ደኢህዴን ፖለቲካዊ ውሳኔ በወሰነበት ሁኔታ የጥናቱ ፋይዳ ምን እንደሆነ የጠየቁት የኢዜማ መሪ ዶክተር ብርሃኑ ነጋ ናቸው።
ድርጅቱ ሲዳማ ክልል መሆን አለበት ብሎ ይሄው በዚህ ሰሞን የተገባበት ቅርስ ውስጥ ገብተናል። ይሄ ጥናት ለፖሊሲ ግብአት የሚሆን ከሆነ ምንም አይነት ውሳኔ ከመወሰኑ በፊት ጥናቱ ቢያንስ በድርጅቱ ውስጥ ወይም በህብረተሰቡ ውስጥ ግንዛቤ እንዲያገኝ አድርጎ ከዛ በኋላ ውሳኔ መስጠት አንድ ነገር። ውሳኔ ከተሰጠ በኋላ ያ ውሳኔ ደግሞ ያን ጊዜ ውሳኔ ሳይሆን በሰፊ ኢምፕሊኬሽን ያለው ውሳኔ ከተሰጠ በኋላ ህዝብ ከተጋጨ በኋላ ሰው ብዙ ደም ከፈሰሰ በኋላ ብዙ ንብረት ከፈረሰ በኋላ አሁን ስለዚህ ጥናት ነው ያያላችሁ አንዴ ሁለተኛው ደግሞ ይሄንን ጥናት ያጠኑት ሰዎች ጥናቱን ሞራን ስብሰባ ላይ ሲያቀርቡ አሽዩም የሚደረገው ከዚህ ከሞራን ስብሰባ ያገኙትን ሐሳቦች አካተው ዘን ጥናቱን የመጨረሻ እንትን ያረጋግጣል right ይሄ ከመሆኑ በፊት ግን ትላንትና ጋዜጣዊ መግለጫ ሰጣችሁ ይሄን ጥናት አድርገናል የጥናቱ ውጤት ይሄ ነው ብላችሁ ኦፊሻሊ ተናግራችኋል ሶ ምንድነው ምናረገው እዚ ትልስ የምናረገው ነገር አንድ የሆነ የሚጠቅመው ነገር አለ ይሄን ነገር ለማስተካከል ካል ዘን አክቲቭሊ ንሳተፍ ይሄን እንግዲህ ነገሩን ምንድነው የሚሆነው
የጥናት ቡድኑ ምክትል ሰብሳቢና የደሄደን የሥራ አስፈጻሚ ኮሚቴ አባል ዶክተር ኤርጎጌ ተስፋዬ ለዚህ ጥያቄ ምን ላይ ሰጥተዋል
ዝም ብሎ ለማወያየት ያህል ምን ወያይበት አይደለም እንደዛ ታስቦ ከሆነ ምሁራኑ ተወያይተዋል ለማለትም አይደለም ከዚህም የሚወሰድ ግብአት አለ የጥናቱን የራሱን አካሄድ ሄዶ ይዞ የመጣው ውጤት አለ ነገር ግን የበለጠ ደግሞ የቀረበ ውሳኔ ለመወሰን ይሄ ውይይት ጠቃሚ ነው ከዚህ የምንወስደው ግብአት አለ ተብሎ ነው
የእስክንድር ዘገባ ሰፋ ያለ ነው አመሰግናለሁ እስክንድርን በነገው ምሽት ይከተላል ቀሪው
የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። አብራችሁን ቆዩ። የአማራ ክልል ምክር ቤት ለአራት ቀናት ሲያካሄድ የቆየውን ጉባኤ የክልሉን የጸጥታ ኃላፊና የዳኞችን ሹመት በማጽደቅ አጠናቋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
ምክር ቤቱ የተፈጠረውን የአመራር ክፍተት ለመሙላት ከቀናት በፊት የርዕሰ መስተዳደሩን ሹመት ያጸደቀ ሲሆን ዛሬ ደግሞ የሰላም ግንባታና ደህንነት ቢሮ ኃላፊ በነበሩትና በሰኔ 15ቱ ጥቃት እጃቸው አለበት ተብለው በተጠረጠሩት በብርጋዴር ጄኔራል አሳምነው ጽጌ ምትክ የአቶ አገኘውን ሹመት አጽድቋል። ከዚህ በተጨማሪ ለጠቅላይና ለከፍተኛ ፍርድ ቤቶች እንዲሁም የወረዳ ዳኞችን ሹመት አጽድቋል። የምክር ቤቱ አባላት ከሰኔ 15ቱ ጥቃት ጋር በተያያዘ የምርመራ ሂደቱ ምን ላይ ደረሰ ለሚኒስትሩ ይፋ አልሆነም የሚሉና ሌሎች ጥያቄዎችን አንስተው ነበር። የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራዳሙ ለምክር ቤቱ አባላት ሲመልሱ የምርመራ ሂደቱ በክልሉ ፖሊስ የምርመራ አባላት እየተካሄደ እንደሆነ ተናግረዋል።
ምርመራው ጊዜ የወሰደው አንድ ወር ከምናምን ይመስለኛል ጉዳዩ ከተከሰተ። ምናልባት የምርመራ ሙያን ትገነዘቡ ሰዎች ከተፈጸመው የወንጀል ድርጊት ጋራ በአንድ ወር ውስጥ ሁሉን ነገር አጣርቶ ለምክር ቤት በሚቀርብ መንገድ ሪፖርት ማቅረብ ከባድ ነው። ሳይንቲፊክ የቴክኒክ ማስረጃ ይሰበሰባል። እነዚህ ነገሮች ጊዜ ወስዳሉ። መያዝ የምንፈልጋቸው የሚጠረጠሩ ኃይሎች አሉ። እነሱ ለመያዝ ከፍተኛ የሆነ ጥረት እያደረግን ነው። ስለዚህ የምርመራው መዘግየት አይደለም ለኔ አንድ ወር ነው ገና ነው። ማስረጃዎችን እያሰባሰብን ነው። ምናልባት በቅርብ በሚባል አንድ ድምዳሜ ላይ እንደርሳለን። ያኔ ዝርዝር ሪፖርት ስለምናቀርብ ያንን በትግስት መጠበቁ አስፈላጊ ነው የሚሆነው። ምርመራውን አስመልክቶ ተጠርጣሪን በመለየት ብላችሁ ያላችሁት መጀመሪያ አካባቢ ስንይዝ ወደ 218 የሚሆኑ የምልሱ ልዩ ኃይል አባላት ተጠርጣሪነት ይዘን ነበር። ከነዛው ውስጥ በተደረገው የማጣራት ሂደት 113ቱን ለይተን ለቀናል። ወደ 105 የሚሆኑት ደግሞ ለተጨማሪ ምርመራ አሁንም ምርመራው በመካሄድ ላይ ይገኛል።
ለምርመራ አስቸጋሪ የሆነባቸውን ነገርም ኮሚሽነሩ ለምክር ቤቱ አባላት ሲገልጹ በተለይ በማህበራዊ ሚዲያ የአማራ ህዝብን በጎጥ ለመከፋፈል የሚጥሩ ኃይሎች በብዛት መኖራቸው ነው ብለዋል።
የአማራ ህዝብ እርስ በርሱ እንዳይተማመን በጎጥ እንዲከፋፈል የሚያደርግ አቅጣጫ የሚከተሉ የፌስቡክ ተጠቃሚ ወገኖችን ግን በትመክሩልን እግረ መንገዴን በዚህ ምርመራ ሂደት ውስጥ ከተለያየ አቅጣጫ ግፊቶችም አሉ። አንደኛው ግፊት አንዳንዱ የሚጠላው ሰው ሁሉ እንዲታሰር ይፈልጋል። አንዳንዱ ደግሞ የሚወደው ሰው ሁሉ ነፃ ሆኖለት እንዲፈታ ይፈልጋል። ይሄ ምርመራ ነፃ ጭንቅላት ተይዞ እንዲሰራ የበኩላችሁን እንድትሰሩና እንድታግዙን በዚህ አጋጣሚ ማሳሰብ እወዳለሁ።
ምክር ቤቱ የተለያዩ ሹመቶችን ከማጽደቅ በተጨማሪ ለ2012 በጀት ዓመት 47.4 ቢሊዮን ብር አጽድቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ኢትዮጵያ ውስጥ እየተፈጸመ ነው ያሉት ጅምላ እስራት ማሳደድና ማስፈራራት በአስቸኳይ እንዲቆም የመላ ኢትዮጵያ አንድነት ድርጅት መኢአድና የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢሃፓን ጨምሮ ሰባት ፓርቲዎች ጠይቀዋል። ደቡብ ኢትዮጵያ ውስጥ ከሚነሱ የክልል ጥያቄዎች ጋር በተያያዘ በንጹሃን ዜጎች ላይ ግድያ፣ ዝርፊያና ወከባ የፈጸሙ ወገኖች ሕግ ፊት ይቅረቡ ሲሉም ፓርቲዎቹ ጥሪ አሰምተዋል። መለስካቸው አማሃ ከአዲስ አበባ ተከታዩን ዘግቧል።
ሰባቱ ፓርቲዎች ዛሬ ረፋዱ ላይ በመላ ኢትዮጵያ አንድነት ድርጅት ጽህፈት ቤት በጋራ ሆነው በሰጡት ጋዜጣዊ መግለጫ በአሁኑ ወቅት በመላ ኢትዮጵያ እየተስተዋሉ ናቸው ያሏቸው የሰብአዊና ዴሞክራሲያዊ መብቶች ረገጣ ከጊዜ ወደ ጊዜ እየተባባሰ እንደመጣ እምነታቸውን ይገልጻሉ። እንዲያውም ኢህአዴግ ትናንት ይዞት የነበረው ሕገ ወጥ አካሄድ ያለቀቀው መቼም የማይለቀው መሆኑን እያረጋገጥን የመጣንበት ሂደትን ያሳያል ይላል ሰባቱ ፓርቲዎች በጋራ ያወጡት የጽሑፍ መግለጫ። ፓርቲዎቹ ለዚህ ክሳቸው እንደ ማስረጃ ያቀረቡት ከሳምንታት በፊት በባህር ዳርና በአዲስ አበባ ከተሞች በአማራ ክልል ከፍተኛ የመንግሥት ባለሥልጣናትና በከፍተኛ የጦር መኮንኖች ላይ የተፈጸመውን ግድያ ተከትሎ እየተፈጸመ ነው ያሉትን እርምጃ ነው። መግለጫውን በንባብ ያሰሙት የመላ ኢትዮጵያ አንድነት ድርጅት ተቀዳሚ ምክትል ፕሬዚዳንት አቶ አብርሃም ጌጡ ናቸው።
የሰኔ 15 ቀን 2011 ዓ.ም የአማራ ክልል ከፍተኛ ባለሥልጣናትን እና የፌዴራል መንግስቱ ከፍተኛ የጦር መኮንኖች ግድያን ተከትሎ እየተፈጸመ ያለው የጅምላ እስራት፣ ማሳደድ፣ ማስፈራራት በአስቸኳይ ቆሞ ሕግና ስርዓትን የተከተለ አሰራር እንዲሰፍን እየጠየቅ የሟቾች ሁኔታ በገለልተኛ ወገን ተጣርቶ በማያሻማ መልኩ ለኢትዮጵያ ሕዝብና ለመላው የዓለም ሕዝብ ሊገለጽ ይገባዋል። በመላ አገሪቱ እየታሰሩ ያሉ የፓርቲ አመራሮችና አባላት ሰበብ እየተፈለገ የተወሰደው የእስር እርምጃ ከዚህ ቀደም የአሸባሪነት ታርጋ በመለጠፍ ከተወሰደው ጋር ተመሳሳይነት ያለው በመሆኑ ይህ ድርጊት ቆሞ ንጹሃን ዜጎች ከእስራት ሊፈቱ ይገባል።
የፓርቲዎቹ መግለጫ የሲዳማ ሕዝብ የክልልነት ጥያቄ ሕጉን መሰረት ባደረገ ሁኔታ ተገቢ ምላሽ እንዲሰጠውም ይጠይቃል። ይሁንና ከዚህ ጥያቄ ጋር በተቆራኘ መልኩ ተፈጽሟል የተባለውን የወንጀል ድርጊት ፓርቲዎቹ አውግዘዋል። አቶ አብርሃም ጌጡ
በሀገራችን ደቡብ ክልል ከሚነሱ የክልል ጥያቄዎች ጋር በተያያዘ በንጹሃን ዜጎች ላይ ግድያ፣ ዝርፊያ፣ ወከባ የሚፈጽሙ ቡድኖች ተጠያቂ እንዲሆኑና ለሕግ ቀርበው የሕግ የበላይነት እንዲረጋገጥ እንጠይቃለን። ሕዝቡ የሚያነሳቸውን ጥያቄዎች በአፋጣኝ መብትና ግዴታን መሰረት ባደረገ መልኩ ምላሽ መስጠቱ ጉዳት የሌለው ትርፋማ ውጤት ይኖረዋል ብለን እናምናለን።
በአዲስ አበባ ከተማ አስተዳደር ጉዳይ የተፈጠረውን ችግርና ራሱን ባላደራ ምክር ቤት ብሎ ከሰየመው አካል ጋር ተያይዞ ተፈጽሟል ያሉትን የመብት ጥሰትም እንዲቆምም ፓርቲዎቹ ጠይቀዋል።
የአዲስ አበባን ጉዳይ በተመለከተ የሚነሱ ሰጥ አገባዎች የተፈጠሩት የሕግ ጥሰቶች ታርመው ባላደረው የሚያደርጋቸውን ሰላማዊ እንቅስቃሴዎች በተገቢ መንገድ የሚስተናገዱ ሆነው በአባላቱና በደጋፊዎቹ ላይ የሚደረገው ማዋከብ መቆም እንዳለበት እየገለጽ ክቡር ጠቅላይ ሚኒስትሩ ሳናጣራ እናስርም፣ አስረንም ማስረጃ አንፈልግም ባሉት መሰረት ማንኛውም ሰው በተናገረው ልክ የተለየ ሐሳብ ዞ በመምጣቱ ይታሰርም ሆነ ሌላ ጫና ሊደርስበት አይገባም። በዚህ መሰረት መንግስት የዜጎችን የሐሳብ ነጻነት እንዲያከብር እንጠይቃለን።
በገዢው ግንባር ኢህአዴግ መስራች አባላት መካከል ማለትም በህወሓትና በአዴፓ መካከል ያለውን አለመግባባትም ተቃዋሚ ፓርቲዎቹን ያሳሰበ ጉዳይ መሆኑን የጽሑፍ መግለጫው ያመለክታል። መግለጫው ሁለቱን የግንባሩን አባላት ለይቶ በስም ባይገልጽም ልዩነቶቻቸውን በፓርቲዎች ምክር ቤት እንዲያቀርቡ በመጠየቁ ይህንኑ የሚያስረዳ ይመስላል። መግለጫውን ዛሬ በጋራ የሰጡት የመላ ኢትዮጵያ አንድነት ድርጅት፣ የኢትዮጵያ ሕዝብ አብዮታዊ ፓርቲ፣ የኢትዮጵያ ዴሞክራቲክ ኅብረት፣ የኢትዮጵያ ብሔራዊ አንድነት ፓርቲ፣ የኦሮሞ ነጻነት ንቅናቄ ፓርቲ፣ የአፋር ሕዝብ ነጻነት ፓርቲ እና የአፋር ሕዝብ ፍትሐዊ ዴሞክራሲያዊ ፓርቲ እንደሆኑ መግለጫው ይዘረዝራል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። የስርጭቱ ፕሮዲውሰር ብርሃን ኃይሉ፣ ቴክኒሽያኑ አልሳንቶስ፣ የዌብ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድናችሁ ያለ ነው ሰሎሞን አባተና
ቆንጅት ታዬ ነን።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፍላችሁ ስርጭታችን ነው፣ ይቀጥላል። አሁን ሙዚቃ እንጋብዛችሁ። እዚህ ጋር የዋና አዘጋጇ ግብዣ ነው፣ ጥሎብኝ ራሄል ጌቱ
ስሙ ቢሆንብ የቃላት የቅኝት የከንፈር ማሞሻ የዜማ የዜማ ያሰቤ መነሻ 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 ዓለሜ ነው ለኔ
ምርጫ ነውና እናመሰግናለን ጋባዛን
ማማናልከኝ አዲስ ነች
ራሄል ጌቱ
ግሩም ድምጽ አላ
ጥሩ ጥሩ ዘፈኖች አሏት ክብራትና ክብራን አድማጮች በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፍላችሁ ስርጭት ይከተላል በፌስቡክም በቀጥታ እየተላለፈ ይገኛል @voa አምሃሪክ ላይ በአሃዱ ራዲዮ 94.3 ላይ እንገኛለን ወደ ተከታዩ ዘገባ እናልፋለን ወደ ሁርሶ እንዘልቃለን
ኢትዮጵያና ዩናይትድ ስቴትስ በመስራት ኢትዮጵያ ሁርሶ ወታደራዊ ማሰልጠኛ የጋራ ወታደራዊ ልምምድ እያካሄዱ መሆናቸው ታውቋል። ልምምዱ ለ16 ቀናት የሚቆይና ወታደራዊ ህክምናንም ያካተተ የሁለቱ ሀገሮች ጥምር ልምምድ አካል ነው ተብሏል። አላማውም በሶማሊያ የአፍሪካ ህብረት ሰላም አስከባሪ ጦርን አሚሶምን ለማጠናከር እንደሆነ ተገልጿል። አዲስ ቸኮል ዝርዝሩን ይዟል።
ሐምሌ 8 ሁርሶ በተካሄደው የወታደራዊ ልምምድ የመክፈቻ ቀን የተገኙት በአፍሪካ የአሜሪካ ወታደራዊ ኃይል አዛዥ ሜጀር ጀነራል ክላውድ ሰርጂል በሰላም ማስከበሩ የዳበረ ልምድ ካላት ኢትዮጵያ ጋር የሚካሄደው ልምምድ ለሁለቱ ሀገራትና ለሌሎች አጋሮች ጠቃሚ ነው ብለዋል።
This exercise what is going on out here at this training center is part of a larger exercise that includes
ይህ ልምምድ የግዙፍ ስልጠና አንዱ አካል ነው። አዲስ አበባ ውስጥ ወታደራዊ አዛዦች የሚሳተፉበት የኮማንድ ፖስት ልምምድን ያካትታል። የህክምና ዝግጁነት ስልጠናንም ያካትታል። የእንስሳት ህክምና ስልጠናና ልምምድንም ያካትታል። አመታትን የሚፈጁ ስልጠናዎች ተቀናጅተው የሚሰጡበት ልምምድ ነው። እዚህ ኢትዮጵያና አሜሪካ ከሚያካሂዱት የሁለትዮሽ ስልጠና ባሻገር የአሜሪካ ወታደራዊ ልምምድ ወይም ጀስቲፋይድ አኮርድ 19 ተብሎ የሚጠራው ልምምድ አካል የሆኑ ሌሎች ሀገሮችም ተሳታፊ ናቸው። ብሩንዲ፣ ጅቡቲ፣ ዩጋንዳ፣ ሶማሊያ እንዲሁም ሌሎች 6 ሀገሮች አሉበት። እነርሱም ዩናይትድ ስቴትስ፣ እንግሊዝ፣ ፈረንሳይ፣ ኔዘርላንድስ፣ ብራዚልና ጣሊያን ናቸው። በተጨማሪም ከዓለም አቀፍ ተቋማት በተለይ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የዩናይትድ ስቴትስ ተራድኦ ድርጅት ወይም በመህጻር USAID የአሜሪካ የሰላም ኢንስቲትዩት እና ዓለም አቀፍ የቀይ መስቀል ኮሚቴም ተሳታፊ ናቸው።
በሁርሶ ማሰልጠኛ ትምህርት ቤት በስልጠናው የተደረገው ዝግጅት አሜሪካውያኑን ያስደነቀ መሆኑን የገለጹት ደግሞ በሰላም ማስከበር ማዕከል የሎጂስቲክስ ስምሪት ድጋፍ መምሪያ ኃላፊ የሆኑት ብርጋዴር ጄኔራል ከበደ ረጋሳ ናቸው።
እኛ ደግሞ ከዚህ መደበኛ ሆነን ጥሩ ስራ እየሰራን በሪጅኑም በአውግሩም ጥሩ ታሪክና ስምና ዝና ቢኖረንም በጋራ በሚንሰራቸው ወታደራዊ ልምምዶች ሁሉ በጋራ ለመስራት ከኛም የሚወስዱት ልምድ ይኖራቸዋል። እኛም ከነሱ የምንወስደው ልምድ ይኖራል። ለምሳሌ በሰላም ማስከበር ግዳጅ ላይ እነሱ ብዙ ሀገሮች ወደ ሰላም ማስከበር ግዳጅ እንደሄዱ ይደግፋቸዋል፣ ያሰለጥናቸዋል። ትምርት ቤቶቹን ይገነቡላቸዋል ለኛ ግን ወደዚህ አቅጣጫ የሚወስደን በተለይ የተለያዩ የጦር መሳሪያዎችን የተለያዩ የመለማመጃ ማቴሪያሎችን ቦታዎችን በማዘጋጀት አስተማሪዎችን በማምጣት እኛም አስተማሪዎችን በመላክ በጋራ ለመሰልጠን ትልቅ አስተዋጽኦ ይኖረዋል ብለን እናስባለን።
የወርሶ ታደራይ ማሰልጠኛ ትምህርት ቤት አዛዥ ኮሎኔል ሚልኬስ አረጋሳ በበኩላቸው እንዲህ ይላሉ።
ዲን እንደዚህ አይነት አሜሪካን ጦር ጋር የጋራ ልምምድና ስልጠና ማካሄድ ማለት በዚህ ትምህርት ቤት በእውነቱ ከሆነ ተቋሙ ሲወስን እጅግ በጣም አስፈላጊ ነው። ከግዳጃችን ጋር ተያይዞ በተለይ ደግሞ ከአምሶም ግዳጃችን ጋር የተያያዘ በተግባር ልምምዱ የበለጠ ግዳጃችንን ስንፈጽም ምንድነው የሚያጋጥሙ በተግባር ሲስተማራ ጦሩ የሚያጋጥሙ ነገር ምንድነው የሚለው እንደዚህ አይነት ዓለም አቀፍ ልምድ ካለው የሰለጠነ ሰራዊት ጋር የጋራ ልምምድ ማድረግ ማለት ቀጣይ የተሻለ ለግዳጅ አፈጻጸማችን ሊረዱን የሚችሉ ልምድ የምናገኝበት ስለሆነ በከፍተኛ ደረጃ ተዘጋጅተንበት የጋራ ልምምዱን የምንፈጽምበት ሁኔታ ያለ መሆኑ ነው በእኛ ትምህርት ቤት እናስበው።
Justified Accord 2019 በሚል ስያሜ አሜሪካ ያካሄደቻለች ወታደራዊ ልምምድ ከሐምሌ 8 እስከ ሐምሌ 24 2011 ዓ.ም በኢትዮጵያ የሚካሄድ ሲሆን በስልጠናም ከ1100 በላይ ወታደራዊ ኃይሎችና የመንግስት አካላት ተሳተፉበታል። ዋና አላማው በሶማሊያ የአፍሪካ ህብረት ሰላም አስከባሪ ኃይልን ወይም አሚሶምን አቅም ለመገንባት ነው ተብሏል። ወታደራዊ ልምምዱ ከሁለት አመት በፊትም ተካሂዶ የነበረ ሲሆን በዘንድሮ ልምምድ ተሳታፊ የሆኑ የሌላ ሀገር ወታደሮች ልምምዱ እንዳለቀ ወደ የሀገራቸው እንደሚሄዱ ከአሜሪካ ኤምባሲ ያገኘነው ዘገባ ያመለክታል። ስልጠናው ከወታደራዊ አቅም ግንባታነቱ ባሻገር 6 ሚሊዮን ዶላር የውጭ ምንዛሪ ለሀገሪቱ እንደሚያስገኝም ጭምር ተዘግቧል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ወደ ተከታዩ ዘገባ እናልፋለን። ወደ ባሌ ነው አሁን ምንሸጋገረው። በሶማሌ ክልል ተከስቶ የነበረውን የጸጥታ ችግር ተከትሎ ተፈናቅለው በባሌ ዞን የሰፈሩ ወደ ቀያቸው መመለስ ቢፈልጉም አለመቻላቸውን እየተናገሩ ናቸው። በዞኑ ከ120,000 በላይ ተፈናቃዮች መስፈራቸውን የገለጸው የባሌ ዞን አደጋ መከላከል ጽሕፈት ቤት ወደ ቀያቸው የሚመለሱበትን መንገድ ለማመቻቸት ከሁሉም አካሎች ጋር ውይይት እየተደረገ መሆኑን አስታውቋል። ሙክታር ጀማል ተጨማሪ አለው።
በኦሮሚያ ብሔራዊ ክልላዊ መንግስትና ሶማሌ ክልል ተከስቶ የነበረው የሰላም አለመኖር ተከትሎ ከአዋሳኝ አካባቢዎች የተፈናቀሉ ሰዎች እስካሁን ወደ ንብረታችንና ቀያችን አልተመለስንም ባለንበትም ኑሯችን እየተመቻቸልን አይደለም ሲሉ ተናግረዋል። በክልሉ በባሌ ዞን ከሰባት ያላነሱ የተለያዩ ወረዳዎች ውስጥ የሚኖሩ ተፈናቃዮች ንብረታቸውን በአጠቃላይ እርግፍ አድርገው እንደወጡ አለመመለሳቸውንና ለችግርም መጋለጣቸውን ነው በራይቱ ወረዳ ያነጋገርኳቸው አቶ መሐመድ በራርቲም ነው የሚገልጹት።
አባ ወራቱኩ ከደብልል እንጂሩ ለፈሰነ ሞቱኑ ኤለከና ካሎቴና ዋንስላ ጠበኛ በከሰን ኑራቡ ቃኔ ዘንደ ቀመጤ ረጅረጅ እንዲበይታ
አንድም አባወራ የተመለሰ የለም። መሬታችንን ኩሪያችንን ንብረታችንን በሙሉ ጥለን የመጣ ነው። እኛ እንኖርበት የነበረው አካባቢ እጣንን ጨምሮ የተለያየ የተፈጥሮ ሀብት ያለው አካባቢ በመሆኑ ሆን ተብሎ ነው የተገፋ ነው። መንግስት አስፈላጊውን ድጋፍ አድርጎልን ደህንነታችንን አስከብሮ ወደ ቦታችን እንዲመልሰንም ነው እኛም እንፈልገው።
ካሎቴ ነኤለክ ምራኑ ሁደኒ በከደብ ምርባና
ተፈናቃዮቹ በባሌ ዞን ራይቱ፣ ሰዌና፣ መደወላቡ፣ በራቅ፣ በርበሬና ሌሎች ወረዳዎች ውስጥ በስፋት የሰፈሩ ሲሆን አሁንም አልፎ አልፎ የጸጥታ ችግሮች እንዳሉ ነው የተናገሩት። ካሉበት ሰንብቶ መቆየትም እንዳይቻል ከፍተኛ የማህበራዊ ድጋፍ ችግሮች እንዳለባቸው ተናግረዋል። ተፈናቃዮችን በተለያዩ ጉዳዮች ለመደገፍ ሲንቀሳቀሱ ከነበሩ የባሌ ዞን ወጣቶች ውስጥ አንዱ ወጣት ነስረዲን አደም በአካባቢው አለሚላቸውን ችግሮች ለአሜሪካ ድምጽ ተናግረዋል።
አመጣዌ ካቸም ፋዮ ፍረንዳው ሰራርፋዮ ፍደኔ ኡመታ ራይቱ ራቢሻን ቦቴ ዳንቲጌ ቱሬ
ለምሳሌ ዳዌ ሰረረንና ዳዌ ቃቸንን ከወሰድን ከራይቱ ነው በቦቴ ውሃ እየጫንንም እናደርስላቸው። ዳሞሌ የሚባል መሬት ጉራ ዳሞሌ ወረዳ ውስጥ ከፍተኛ ችግር ውስጥ ነው ሰፋሪዎቹ የሚገኙት። ጅብሪ እንደዚያው የተለያዩ ቦታዎች አሉ። እነዚህ ሰዎች ከፍተኛ ችግር ውስጥ ነው ያሉት። የመጠጥ ውሃም ሆነ ምግብ ለማግኘትም ይቸገራሉ። በርቀት ላይ ያሉ ሰዎች ከመሆናቸው አንፃር ማንም ስለነሱ ተዝም ይለው ሰው የለም ማለት ይቻላል።
namni tokko qofa qabu yoo turuu hin danda'amu uummata kan miinfaa keessattu uummata gartee akka riimootitti kan lafa fagootitti lafa laallamanii.
Tafanaaqaayochin wada taragaggaa hiyootaachaw lamamallas እየተሰራ ያለ ስራ መኖሩን ነው የባሌ ዞን አደጋ መከላከልና ዝግጁነት ጽህፈት ቤት የሚገልጸው። የጽህፈት ቤቱ ያደጋ ተጋላጭነትን መቀነስና ማስጠንቀቂያ ባለሙያና የጽህፈት ቤቱ ተወካይ አቶ ግርማ ነገው እንደተናገሩት ተፈናቃዮች በሰላም ወደ ቦታቸው ተመልሰው ከጎረቤቶቻቸው ጋር እንዲኖሩ እየተሰራ መሆኑንም ተናግረዋል። ከሁለቱም ወገን ሰፊ ውይይት ሲካሄድ እንደቆየ የተናገሩት አቶ ግርማ ይህም በቅርብ ተጠናቆ ገቢራዊ ይሆናል ሲሉ ተናግረዋል።
ደንቀበረት ናኖ ኩማዲበት ኮፍ ወደም ይተርባቱረኒ ኦልሞስት ያማሞ ናኖ ኩማዲበት ኮፊ ኩማዲ ዲዳማቲስ ገዲ ሲካሚራቹ
እንደባሌ ዞን ተፈናቃዮች መጀመሪያ ከ130,000 በላይ ነበሩ። አሁን በሂደት እየቀነሱና ቦታ ያሳዝናቸው መተን ወደ 120,000 የሚሆኑ ተፈናቃዮች ቀርተዋል። የቀሩትንም ወደ ቀያቸውና ንብረታቸው የሚመለሱበትን መንገድ ለማመቻቸት እየተሰራ ይገኛል። በሶማሌ ክልል ድንበር ላይ የሚገኙ ነዋሪዎችን የሚመለሱበትን መንገድ ተወያይተን ተነጋግረንበታል። በተለያዩ ከተሞች ሰፍረው የሚገኙ ሰዎችን በተመለከተ ባለው አቅም ቤት ተሰርቶ የከተማ ኑሮ እንዲጀምሩም ተደርጓል።
ማራክሌ ያረሙ ማን ያረማ ሲብራ ከመነጥልኝ ገለኒ ድረይቱዳ
በባሌ ዞን የሚገኙ ተፈናቃዮች ከፍተኛ የመጠጥ ውሃ ችግር እንደሚያጋጥማቸውም ጭምር ከዚህ ቀደም የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ያወጣውን መግለጫ የአሜሪካ ድምጽ መዘገቡ ይታወሳል። በዞኑ የሚገኙ ተፈናቃዮች ከተለያዩ የሶማሌ ክልል ከተሞች በግጭቱ ምክንያት ሸሽተው የተመለሱና በድንበር ላይ በጸጥታ ጉዳይ ወደ ኋላ ያፈገፈጉ ተፈናቃዮች መኖራቸውን ነው ዞኑ የሚገልጸው። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ።
አመሰግናለሁ ሙክታር ለዘገባው። 3:42 ሆኗል አዲስ አበባ ላይ። ወደ ተከታዩ ቅንብር እናልፋለን። ባህልና ማህበረሰብ አረፍ
ታሪካዊው የጀጎል ግንብ በህገወጥ የቤቶች ግንባታና የመኪና እጥበት ምክንያት ህልውናው ለአደጋ ተጋልጦብኛል ሲል የሐረሪ ክልል አስተዳደር አቤቱታ አሰማ። በዩኔስኮ ቅርስነት የተመዘገበው ጀጎል ጉዳይ የዛሬው የባህልና ማህበረሰብ ቅንብር አንዱ ትኩረት ነው። የባህልና ቱሪዝም ሚኒስትሯ በተገኙበት የፈረንሳዊው ገጣሚ የአርተር ራምቦ ቤት ታድሶ መመረቁን ጨምሮ የድሬዳዋው ዘጋቢያችን አዲስ ቸኮል ተከታዩን አጠናቅሯል።
አቶ አዩብ አብዱላሂ ሐረሪ ክልል ያሏትን የቱሪስት መስህቦች በመዘርዘር ይጀምራሉ።
ሰዎች ሐረር ሲመጡ ያው የሚመርጧቸው ነገሮች አሏቸው። በብዛት ቋሚ ቅርስ እንላቸው አሉ። በዩኔስኮ የተመዘገበው የጀጎል አጥር ግንብ አለ። ባህላዊ ቤቶች አሉ። ቀጫጭን መንገዶች አሉ። እነዚህ ጀጎል ውስጥ ደግሞ 82 እድሜ ጠገብ መስጊዶች አሉ። 338 የሚሆነው አድባራትም አሉ። ሁለተኛው ተንቀሳቃሽ ቅርስ የምንላቸው ናቸው። ተንቀሳቃሽ ቅርሶቻችን በሙሉ በአራት ሙዚየሞች በአሁን ወቅት ይተካደላሉ። አዳዲስ ሁለት የተከፈቱ ሙዚየሞች አሉ። በአጠቃላይ 6 ሙዚየሞች አሉ ማለት ነው። እነኚህ ሁሉ የቱሪስት መስህቦች ናቸው። በተለይ ደግሞ ራምቦ ሃውስ የሚባለው አውሮፓውያን የሚያዘወትሩት ሙዚየም ነው ማለት ነው። ሌላው የማይዳሰሱ ቅርሶች የምንላቸው ናቸው። ሶስተኛ ደረጃ ላይ የሚታዩት እነሱ የሐረሪ ባህል ናቸው። ባህላዊ አኗኗር አለ። ባህላዊ ህግ አለ። አለባበስ አለ። አቀራረብ አለ። ቋንቋ አለ። ዘፈኖቹ፣ ጭፈራዎቹ አሉ። ሌላው በዓላት ናቸው። በጣም ቱሪስቶች አሁን እየወደዷቸው የመጡት አሹራና ሽዋሊድ የሚባሉ ሁለት በዓላት አሉን። ዩኒክ የሐረሪዎች ብቸኛ የሆኑ ማለት ነው። ሌላው የገጠር ቱሪዝም ነው። እስከዛሬ እንደተፈጠሩ ያሉ የገጠር ከተሞች አሉን። እዛም ይጎበኛሉ። ሌላውና ትልቁ ደግሞ የጅብ ትርኢት ነው። የጅብ ትርኢት ደግሞ በጣም ቱሪስቶችን የሚስብና በአሁኑ ወቅት በሁለት ቦታ ላይ ሐረር ውስጥ የሚታዩ ናቸው።
አሁን በአዲሱ የተጨመረው የጭን ሽክር ይደመዋለን።
እነኚህ መስህቦች ከማጠናከር አንጻር እያከናወናቸው ስላሉ ተግባራትም የሚሉት አላቸው።
በትክክል በተለይ አደጋ ላይ የወደቁ ያሉት በተለይም ባህላዊ ቤቶችና የጅጎል ግንብ ነው። እነኚህን በተመለከተ በየአመቱ ለምሳሌ ባህላዊ ቤቶችና በውስጥ የሚኖሩ ሰዎች አቅም ከሌላቸው መንግስት 20 ቤቶችን በየአመቱ ባጀት ያዘ ይጠግናል። እንደገና በተለያዩ የውጭ ሀገር ተቋማት ሆነ ሀገር ውስጥ ያሉት በጎ አድራጎት ፕሮፖዛል እየቀረበን በርካታ የድሮ መንግስታት ቤቶች እየታደሱ ናቸው። ለምሳሌ የአጼ ኃይለ ሥላሴ ደጃች ተፈሪ ይባሉ በነበረበት ጊዜ ያለው ቤት ታድሷል። በአሜሪካን ኢምባሲ ማለት ነው። ሸሪያ ፍርድ ቤት የሚባለው በፈረንሳይ ኢምባሲ ታድሷል። እንዲህ እያለ ህጻውቱ በዚህ መልክ በእኛ በኩል በሚደረጉት ጥረቶች እየታደሱ ናቸው። ሌላ ደግሞ ጅጎል ግንብ ሲፈርስ ደግሞ በዚሁ መልክ እያደስ ነው እንገኛለን።
በሐረር ከተማ የሚገኘው የመካከለኛው ዘመን ፈረንሳዊ ገጣሚ አርተር ራምቦ ቤትም በቅርቡ የባልና ቱሪዝም ሚኒስትሯ ዶክተር ሂሩት ካሳ በተገኙበት እድሳት ተደርጎለት ነበር።
ራምቦ ቤት ውስጥ ምንድነው ከፈረንሳዊ ኤምባሲ ጋር ተባብረን የሰራ ነው። አንድ ሞዴል ሃውስ ሰራ። ያ ሞዴል ሃውስ ጌስት ሃውስ ነው።
እንግዶች ማረፊያ
ግራ መቀበያ ቤት። ያንን ቤት ሁሉንም ነገር በእደ ጥበብ አሰራን። አልጋው ሎካሊ በእንጨት ስራ የተሰራ ነው። ፍራሾቹም በአካባቢው የተሰሩ ናቸው። በጥቅ መጋረጃው በእንጨትና በሽመና ስራዎች ያጌጡ ናቸው። መብራቶቹ ራሳቸው በሸክላና በስፌት ያጌጡ ናቸው። የሐረር ምርቶች በጠቅላላ እዚያ ቤት ውስጥ በሽያጭ ይቀመጡበታልና ይሄ የምናስፋፋው ሌላው ስራ የሚያገኝ በወጣቶች ሰልጥነው ስራ የሚያገኙበት ሁኔታ ለመፍጠር በጋራ የሰራ ነውና ይሄ ትልቅ ልምድ ያገኘንበት ነው። ከዚህ ቤት በተገኘው ልምድ ሌሎች ገስሃውሶቻችንን በሙሉ ስናሰራ ወጣቶቹ በእደጥበብ ስራ የሰለጠኑት በእነኚህ ቤቶች በሚያቀርቡት የእደጥበብ ውጤቶች ብዙ ስራ አጦች ስራ ያገኙበታል ብለን አስበን እየሰራን ነው ያለነው።
ሆኖም ዘርፉ አሁን የተጋረጠበት አደጋ አለ ይላሉ።
በለውጡ ምክንያት ትንሽ የመተጋጋዝ ሁኔታዎች ታይተው ነበረ። አሁን ወደ ነበረበት እየተመለሰ ነው ያለው። ነገር ግን ቱሪስት የሚያዘወትራቸው ቦታዎች ላይ አንዳንድ አደጋዎች እየደረሱ ናቸው። ለምሳሌ የጅጎል ግንብ አጥሩ ስር በውጭ በኩል ጉድጓድ እየተቆፈረ ውሃ እያወጡ መኪና ማቀበያ ይሰሩ ናቸው። ይሄ ለጅጎሉ ግንብ ከፍተኛ አደጋ ነው። ብንም ያቃተን ነው። ለሚመለከተው አካላት በሙሉ አስታውቀን እርምጃም ተወስዶ ለማጥራት አልቻልንም እና ይሄ ትልቅ አደጋ የሆነ ከፊታችን የተጋረ አንደኛ ለጅጎሉ ግንብ ግንባታ ሊያፈርስ ይችላል። ሁለተኛ እዛ አካባቢ ቆሻሻ ነው የሚያርጉት። እጥበት ነው። እጥበት ቆሻሻ ነው የሚፈጥረው። ያ ደግሞ ቱሪስቶች በእግር የሚሄዱበት አካባቢ በጣም አስፈያፊ ያደርገዋል እና ይሄ ትልቁና ዋናው ችግር ነው። ሁለተኛው ደግሞ ጅጎል ውስጥ ያሉ ኦፕን ስፔሶች ክፍት ቦታዎች በጠቅላላ ግንባታ ተፈጸሙባቸዋል። ያለምንም ፍቃድ ህገወጥ ግንባታ እየተሰራ ነው ማለት ነው። ይሄ ደግሞ አንደኛ እነዚህ ቤቶች ሲሰሩ ሽንት ቤት የላቸው፣ የሚጸዳዱት መንገድ ላይ ነው። ጅጎል እየተግማማች ነው። ይሄ ነው ከፍተኛ ስጋት ሆኖ በየቀኑ ይጸዳል ያው ነው እና ከአቅም በላይ የሆነ ሰፈራ ተካሂዶበታል። ይሄ ትልቅ ችግር ሆኖ ነው ያለው በአሁኑ ወቅት። ሌላው የሐረር ሴላት ፓርክ የምንለው አለ። ሐረማያ ዩኒቨርሲቲ ከመዘጋጃ ቤት ተባብሮ የሰራው ነው። በፈርዞ ነው የምንለው አለ። ትልቅ ስፍራ ጅጎልንና ከሌላ አካባቢዎች የሚለይ ስፍራ ማለት ነው። እዛ ስፍራ ላይ ግንባታ መካሄድ የለበትም። አሁን ግንባታዎች የተፈጸሙበት ነው ያለ ምንም ፍቃድ። ይሄ እርሻ ሴላት ፓርክ የተባለው ከዓለማዊ ዩኒቨርሲቲ የተሰራው ደግሞ የመጀመሪያው የኢኮሎጂ ፓርክ በኢትዮጵያ ውስጥ ብሎ ነው የሰየመው። ያ ፓርክ አሁን አደጋ ላይ ነው። ግለሰቦች ይዘውት ማንም ድርሻ የለም እና ለተሰራለት ዓላማ እየዋለ አይደለም።
ምን ቢደረግ ይሻላል? የአቶ አየው የመጨረሻ መልእክት ነው።
ለቅርስ ጥበቃና ለባህልና ቱሪዝም ሚኒስቴር ሁሉ አሳውቀናል። ለክልሉ ፕሬዚዳንት ጽህፈት ቤትም በተደጋጋሚ ጽፈናል። ለክልሉ ፖሊስ ኮሚሽን ያጻፍንላቸው አሁን ከተቀሰቀሰው አካላት ለሁሉም ጽፈናል ማለት ነው እና አሁን ምናልባት የክልሉ ምክር ቤት በቅርብ ጊዜ ይሰበሰባል። ከዛ በኋላ የመጀመሪያ ስራቸው የሚያደርጉት ይመስለኛል።
አሜሪካ ድምጽ ሬዲዮ አዲስ ሸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። እንግዲህ ውቢት ሐረር በዓለም ተደናቂ የሆነችው በእስልምና እምነት ደግሞ በተለይ አራተኛዋ ቅዱስ ከተማ ተብላ የምትታወቀው የተሻለ ጥበቃና እንክብካቤ ይደረግላታል የሚል እምነት አሳድረን ወደ ተከታዩ ቅንብር እንለፍ። የተፈጥሮ አካባቢ ሳይንስና ሕይወት። ኬንያ በንፋስ ኃይል የኤሌክትሪክ ኢነርጂ የሚያመነጭ ፕሮጀክት ሰሞኑን ከፍታለች። ገልሞ ዳዊት ተጨማሪ አለው።
በአፍሪካ ትልቁ የሆነውና ከ770 ሚሊዮን ዶላር በላይ ወጪ የወጣበት የኬንያው ቱርካና ሐይቅ የንፋስ ኃይል የኤሌክትሪክ ኃይል ማመንጫ ተመረቀ። ከኬንያ መዲና ናይሮቢ 600 ኪሎ ሜትር ርቀት ላይ የተገነባው ይህ ፕሮጀክት 368 የንፋስ ተርባይኖች የቆሙለት ሲሆን በአንዴ እስከ 310 ሜጋዋት የማመንጨት አቅም እንዳለውም ተነግሯል። ፕሮጀክቱን መርቀው የከፈቱት የኬንያው ፕሬዝዳንት ኡሁሩ ኬንያታ ሀገራቸው ታዳሽ ኃይል ምንጭ መጠቀሟ ለአካባቢ ጥበቃ ጉልህ ሚና አለው ብለዋል።
We are pleased to note that Kenya is without doubt on course to be a global leader in renewable energy.
ኬንያ የታዳሽ ኃይል ምንጭ ዘዴን በመጠቀም በትክክለኛ መንገድ መሆኗንና ዓለም አቀፍ መሪ መሆኗን ማሳወቅ እንፈልጋለን። ይህም የሀገራችን መልካም አመድር ተጠብቆ ለትውልድ እንዲተላለፍ ለአካባቢ ጥበቃ አውንታዊ የሆነ አስተዋጽኦ ከማበርከት በተጨማሪም ሀገሪቷ በኢነርጂ ራስዋን እንድትችል የኃይል አቅርቦታችንም አስተማማኝ እንዲሆን ያግዛል።
ፕሬዝዳንት ኬንያታ በጋሪሳ ግዛት በቅርቡ ተገንብቶ ከፀሐይ ኃይል የኤሌክትሪክ ኃይል ማመንጫ ተጀመረውን ፕሮጀክት ጠቅሰው አሁንም ሌሎች የታዳሽ ኃይል ማመንጫ ፕሮጀክቶች ተግባር ላይ ይውላሉ ብለዋል። ቅዳሜ ዕለት ተመረቀው የቱርካና የንፋስ ኃይል ኤሌክትሪክ ማመንጫ በአፍሪካና በአውሮፓ ኩባንያዎች የተገነባ ሲሆን የኬንያ መንግስት የፕሮጀክቱን ኃይል አቅርቦት ለ20 ዓመታት ለመግዛት ከስምምነት ደርሷል። ኬንያታም በፕሮጀክቱ ምረቃ ቀን ሲናገሩ መንግስታቸው ባለሀብቶች በኃይል አቅርቦት ዘርፍ እንዲሰማሩ ድጋፍ ያደርጋል ብለዋል። ፕሮጀክቱ የተገነባበት የማርሳቢት ግዛት አስተዳዳሪ መሐመድ አሊ በበኩላቸው ማርሳቢት የታዳሽ ኃይል ምንጭ ፕሮጀክቶች ቢሰሩባት አቅም እንዳላት ጠቅሰው የኬንያ ማዕከላዊ መንግስት የአካባቢው ህብረተሰብ ከኃይል ማመንጫ ፕሮጀክቱ ተጠቃሚ ይሆን ዘንድ ጠይቀዋል። ፕሬዝዳንት ኬንያታም ሲመልሱ መንግስታቸው ለአካባቢው ህብረተሰብ መሰረተ ልማት ለማሟላት የኃይል አቅርቦት ወሳኝ መሆኑን ጠቅሰው የአካባቢው ህብረተሰብ ከፕሮጀክቱ ተጠቃሚ ይሆን ዘንድ መንግስታቸው ይከታተላል ብለዋል። ቅዳሜ ዕለት ተመረቀው የቱርካና የንፋስ ኃይል ኤሌክትሪክ ማመንጫ ፕሮጀክት በኬንያ ያለውን የኤሌክትሪክ ኃይል አቅርቦት ዋጋን በ13 በመቶ ይቀንሳልን ተብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ወደ ተከታዩ የተፈጥሮ አካባቢ ሳይንስና ህይወት ዘገባ እንሸጋገር። አፖሎ 11 ትናንት መሬት ላይ አረፈች። የአንድ ሙሉ ቀን የጨረቃ ቆይታዋን የአንድ ሳምንት የህዋ ዋና ዋና አጠናቃ ሰሜን ፓሲፊክ ላይ አረፈችና እነሆ 50 ዓመት አለፈ። ሀብታሙ ስዩም አጠር ያለች ቅንብር አለችው።
ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ሳትደፈር ኖራ ጨረቃ አሜሪካ በሰው ተፈተነች ጊዜዋን ጠብቃ።
It's one small step for man,
ከ50 ዓመታት በፊት በሰው ልጆች የጠፈር ምርምር ታሪክ ከፍተኛ ቦታ የተሰጠው ሁነት ተመዘገበ። ከምድር 238,858 ማይል ርቃ የምትገኘውን ጨረቃን የሰው ልጅ ረገጠ። ይህ እንዲሆን ያስቻለው አፖሎ የተባለ የአሜሪካ ጠፈር ምርምር መርሃ ግብር ነው። መርሃ ግብሩ 400 ሺህ ሰራተኞችን በቀጥታም ሆነ በተዘዋዋሪ አሳትፏል። በሰው ልጆች ታሪክ ጨረቃን በመርገጥ የመጀመሪያ የሆኑት ሰው ኒል አርምስትሮንግ ያ በቀዝቃዛው ጦርነት የጊዜ ቀጠና የተመዘገበው ስኬት የተቀናቃኝ ሀገራት ሰላማዊ ፍልሚያ ውጤት መሆኑን ጠቀስ አድርገው ነበር።
It was the ultimate peaceful
በዩኤስ አሜሪካና በሶቪየት ህብረት መካከል የነበረው ፉክክር ሰላማዊና ታላቅ ነበር። እጅግ የበረታ ውድድርም ነበር። ሳይንስ ትምህርትና አሰሳን በተመለከተ ሁለቱ ወገኖች የላቀውን መንገድ እንዲወስዱ ረድቷቸዋል። የኋላ ኋላም በሁለት ባላንጣ ሀገራት መካከል ትብብርን መፍጠሪያ ብልሃት ሆኗል ነው ያሉት።
For engendering cooperation between former adversaries.
ኒል አርምስትሮንግ እና በዝ አልድሪን ጨረቃን በሚረግጡበት ወቅት በዓለም ላይ የሚኖሩ በሚሊዮኖች የሚቆጠሩ ሰዎች በቴሌቪዥን መስኮት ሁናቴውን ተከታትለዋል። ይህ ስኬት ለብዙዎቹ የማይሳካ የሰው ልጆች ህልም አለመኖሩን አስተምሯል። በወቅቱ ዩኤስ አሜሪካን ይመሩ የነበሩት ጆን ኤፍ ኬኔዲ የአፖሎ 11 በራሪዎች ታሪክ ለመላው ዓለም የሚተወውን እርባና መደጋገማቸው ከዚህ መነጨ ይመስላል።
The dramatic achievements in space which occurred in recent weeks
በቅርብ ሳምንታት ውስጥ የተመዘገበው አስደማሚ የጠፈር ላይ ስኬት ለሁላችንም ግልጽ ሊያደርግልን የሚገባው በ1957 የስፑትኒክ መንኮራኩር እንዳደረገው ሁሉ የትኛውም ቦታ በሚኖሩ በህይወት መንገዳቸው ላይ ቁርጠኛ ለመሆን በሚተጉ ሰዎች ጭንቅላት ላይ የሚኖረውን ተጽዕኖ ነው ያሉት ጆን ኤፍ ኬኔዲ። በ1957 የራሽያ የስፑትኒክ መንኮራኩር የመጀመሪያው የተሳካለት የጠፈር ላይ አሳሽ መንኮራኩር መሆኑ አይዘነጋም። የአፖሎ መርሃ ግብር የጨረቃ ጉዞ ከ50 ዓመታት ወዲህ በዋናነት ሮቦቶችን በመላክ ላይ አተኩሯል። የአሁኑ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግን ሰዎችን ወደ ጨረቃ ብሎም ወደ ሌሎች ዓለማት የመላኩ ጥረት እንዲቀጥል ፍላጎት እንዳላቸው ከሰሞኑ ተናግረዋል። ብሔራዊ የጠፈር ምርምር መስሪያ ቤትን ቀጣዩን ወንድ ወይንም ሴት ወደ ጨረቃ እንዲልክ ብሎም ሰዎችን ወደ ማርስ በመላክ ቀጣዩን ትልቅ እርምጃ እንዲወስድ አዘዣለው ሲሉ ተሰምተዋል። ትራምፕ በቅርቡ ከጋዜጠኞች ጋር በነበራቸው ቆይታ አስተዳደራቸው ወደ ጨረቃ በ2024 የአውሮፓውያኑ ዘመን ለመመለስ ማርስ ላይ ደግሞ በ2033 ሰዎችን ለማሳረፍ ያለውን እቅድ ይፋ አድርጓል። ሆኖም ወደ ጨረቃ መመለስ ይሻላል ወይስ ቀጥታ ወደ ማርስ ማምራት የሚለው ክርክር ፈጥሯል። ኒል አርምስትሮንግና በዝ አልድሪን ጨረቃ ላይ ከ20 ሰዓታት በላይ በቆዩበት ወቅት በጨረቃ ምህዋር ላይ የማዘዣ መንኮራኩር ውስጥ ሆነው ሲያግዟቸው የነበሩት የ88 ዓመቱ ማይክል ኮሊንስ በቀጥታ ወደ ማርስ ማቅናቱን ይደግፋሉ። እኔ ማርሳዊ ነኝ፣ ሲመስለኝ ማርስ ቀጣይዋ ታላቅ መዳረሻችን ናት ነው ያሉት ኮሊንስ።
ገልሞን ከናይሮቢ፣ ሀብታሙን ከዚሁ ከዋናው ቢሮአችን አመሰግናለሁ ሁለቱንም ለተፈጥሮ አካባቢ ሳይንስና ሕይወት ዘገባዎቻቸው። ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። ቆንጂት የማጠቃለያ ዜና ታሰማናለች።
በአፍሪካ ቀንድ ስፋት ባለው አካባቢ ከካቻምናው የተራዘመ ድርቅና ዘንድሮም ከመጋቢት እስከ ግንቦት አጋማሽ በቂ ዝናብ ባለመጣሉ ምክንያት የምግብ ዋስትና እጥረቱ እየተባባሰ መሆኑን ከሰብአዊ ጉዳዮች ባልደረቦቻችን እየሰማን ነው ሲሉ የተባበሩት መንግስታት ድርጅት ቃል አቀባይ ፈርሃን ሀቅ ተናገሩ። ቃል አቀባዩ ዛሬ ባደረጉት ገለጻ በአሁኑ ወቅት በኢትዮጵያ፣ ኬንያ፣ ሶማሊያና ዩጋንዳ ቁጥሩ ወደ 13 ሚሊዮን የሚጠጋ ህዝብ ከባድ የምግብ ችግር ላይ ነው ብለዋል። በሚቀጥለው ወር ደግሞ ይህ ቁጥር ወደ 14 ሚሊዮን እንደሚያሻቅብ ይጠበቃል ብለዋል። በኢትዮጵያ፣ በኬንያና ሶማሊያ 800 ሺህ ህጻናት የበረታ የምግብ እጥረት ላይ መሆናቸውንና ወደ 700 ሺህ የሚገመቱ ነፍሰ ጡርና የሚያጠቡ እናቶችም እንደዚሁ በአጣዳፊ የምግብ ችግር ላይ ናቸው ብለዋል ቃል አቀባዩ። በሐዋሳ ከተማና በደቡብ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ክልል የተለያዩ አካባቢዎች ተፈጥሮ ከነበረው የጸጥታ መደፍረስ ጋር በተያያዘ ባለስልጣናትን ማገዱን የክልሉ ገዢ ፓርቲ ደኢህዴን የስራ አስፈጻሚ ኮሚቴ አስታውቋል።
አመሰግናለሁ ቆንጂት ለማጠቃለያ ዜናው። የተከበራችሁ አድማጮች፣ አጠራጠር ያሉ መረጃዎች እናካፍላችሁና እንሰነባበት። በነገው ምሽት የሚቀርበውን በደቡብ ክልል ቀጣይ አከላለልና ጣፈንታ ላይ የተደረገው ውይይት ዘገባ ቀጣይ ክፍል የተለያዩ አስተያየቶች የተንጸባረቁባት ነው፣ እንድትከታተሉት እንጋብዛለን። አንድ ዶላር ዛሬ 29 ብር ተመንዝሯል። በኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንበያ መሰረት ነገ አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 20፣ ዝቅተኛው 13 ዲግሪ ሴልሺየስ ነው። በኢትዮጵያ ከፍተኛው ሙቀት ነገ የሰመራው 41 ዲግሪ ሴልሺየስ ነው። ዝቅተኛው ደግሞ የደብረ ብርሃኑ 8 ዲግሪ ሴልሺየስ ነው። ምን አይነት ለውጥ ነው? ሰፊ ልዩነት ነው ያለው። ወደ ታሪክ መለስ ብለን ስንመለከት ሙሶሊኒ ወይም ቤኒቶ ሙሶሊኒ ይባል የነበረው ፋሽስት ጣሊያናዊ መሪ ከስልጣን የተባረረበት ቀን ነው ዛሬ፣ ልክ የዛሬ 76 ዓመት። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ።
በምሽቱ ፕሮግራሙን አዘጋጅ በተስታ በላቸውና በሌሎችን ባልደረቦቻችን ስም እንሰናበታችኋለን። ቆንጅታይና
ሰላም ስለቆያችሁ እናመሰግናለን። የደረኛ ዝግጅት ይቀጥላል። በእኛ በኩል ደህና ደሩ።